አድማጮቻችን ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በአድርስ ፓርለሳክ ተደርሶ በተጫነ ጆብሬ መኮንን የተተረጎመውን የሀበሻ ጀብዱ መጽሐፍ ተረካ ክፍል 10 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ሀዘንተኛ እናቴ ሀዘንተኛ እናቴ ሀዘንሽ ቢበዛ መልከሽ ተጠቆረብኝ ሆነብኝ ቅርሳሳ ምንም ቤትሽ ቢፈርስ ኑሮሽ ቢደረባ እግርሽ ቢሰነከል ብትሆኚ ሸለባ ዳግመኛ እንድትመጪ ታየኛል እኔ ለልቤ ደስታ ሐሴት ለዘመኔ እንዲህ አይደለም ወይ ኑሮ ባለም ላይ ሲወርቁ ሲነሱ መከራ ሲታይ መከራን የቻለ ሲኖር እየተገፋ መነሻው ጉል ነው የሚታይ በይፋ ችግር ያጠለቀው የጠራው ገላሽ የብርታት ዓላማ አነዋወርሽ ያን ጎልሽ ነጣነት እጅግ የረቀቀ ያልገባው አጋዘው የገባው አለቀ ስንቱ ነገር ቀረ ተጥኖ ተደምስቶ ባንቺ መልክ አጊጦ ውበትሽን ለብሶ ሀዘንተኛ እናቴ ውበትሽ የጠራው የተመኘሽ ሁሉ አንገቱን ሰጠልሽ አለቀ በሙሉ እኔም ማረከኝ ባየው መልክሽን እኔም እንደነዚያ ልስጥሽ አንገቴን ሀዘንተኛ እናቴ ጎኔ የህይወቱ እከተልሻለሁ በቀን በሌሊቱ ከቶ አልሻም እኔ ተነጥሮ ኑሮ እስኪደርስ ድረስ ታላቁ ቀጠሮ የህይወቴን ማብቂያ እመኛለሁ እኔ ሀዘንተኛ እናቴ ካንቺ ከመለየት ስኖር በዘመኔ ይቆራርጠኝ ውርጩ ይቆርጥመኝ ብርድ አይቀጡ ልቀጣ ይውረድብኝ ስል ቁም ነገር አይደለም የለኔ አካል በሞት እንድከተት አውቃለሁ ገላዬ ለሌላውም በልክ ለኔም በመጠኔ መድረሱም አይቀር ነው ሲፈሩት ቢኖሩ መፈጸም አለበት ይኸው ነው ተግባሩ ሞት ለረታው አካል እንዲመጨነቅ ከንቱ መዳለል ነው በራስ መሳለቅ ሀዘንተኛ እናቴ አንቺ ነሽ ንብረቴ አንቺ ነሽ ህይወቴ የአእምሮዬም መቤት የህሊና ሀብቴ ቁጥራቸው እጅግ ነው ህልቆ መሳፍርት ወሰን ዲካ የለው እስከ ምጽአት ያፈቀሩሽ ልጆች ወይናቸው የሞቀ ፍቅርሽ ከልባቸው እጅግ የጠለቀ ለአንቺ እንደተገዙ በፍጹም ልቦና ሄዱ ገሰገሱ የሞትን ጎዳና ሀዘንተኛ እናቴ ምንኛ የጠና የወደደ አንጀት ያፈቀረሽ ሲለየ ሲፈታ በሞት ሀዘንሽ ቢበዛ ሀዘንተኛ እናቴ ጭንቅሽ አንሰፍስፎኝ ገባ በጉልበቴ ይታየኛል እኔ እንባሽ የሀዘን በፊትሽ ሲለካ ሆኖ ሰመመን ስካዜሽ ወጨፎ ሸቀቀንሽ ጭፍና ከረጠጠው ልቤን አደረገው መና እንዳይዘለቅ የለም አብረን እንዝለቅ የትንሣኤ ብርሃን እስከሚል ፍንጥቅ ሀዘንተኛ እናቴ የመጣውን ቀንበር እኔም ልሸከመ ልረሽ ልቆፍረው በተለምሽው ትልም ቅስምሽ አይሰበር ወዝሽ አይመጠጥ ይመለሳልና እንዲሆን በቅጥ ስንዴ በመሬት ውስጥ ተዘርታ በስብሳ ብዙ ታፈራለች ሙታ ስትነሳ ቢሞቱ ልጆችሽ ትንሣኤ እንጂ ነው ሀዘንሽን ባሴት ሊለውጡ አስበው ቃትሽ ይጠፋል በኃይል ተደምስሶ ሕይወትሽ ይጠራል የነበረ ደፍርሶ ያለፈው አለፈ መጪውን ጠብቂ ለምትሄጁ መንገድ ስንቅንሽን ሰንቅ የልጆችሽ አጥንት የሞቱት ሁላ የሚለመልም ነው አንድነት በመላ ስጋቸው አበባ አምሯ ተውፌ አብቦ ያፍራል ከነገ ዛሬ ምን ይወላድ መሃን አሁን ብትወኚ እዱ መድራቱ የሚባል ወንድ ልጅ እንድትወልጂ ነኝ ያውስ ቢሆን ለዚያ ልጆችሽ መች ሞቱ ሀዘን አይግባሽ ታሪክ ቤት ሊሰሩ መንገድ ሄዱልሽ ትላንት ሄጀ መጣው ከረጅም ጎዳና ከልጆችሽ አንዱ ከመቃብር ሆኖ ጠየቅኩት ሲቃና ይህን መልአክ ትላከኝ እንደ ነገር ላንቺ እናታችን የኛ እንድትበረቺ አትዘን እናቴ ትበል በርታ በርታ አይንሳሳፍ አንጀቷ አለላት መከታ ኑሮ ፈረቃ ነው አለላት ምስክ የኔን ስሚፈጽም ማደርሰው ከልክ እንግዲህ እናቴ አፈር ተበላኝ ታኑረኝ በልቧ እንዳትረሳኝ በሙግት ነበረ ያለ ህሊናዬ የእናቴ መከራ ሆኖ መከራዬ ተንታይን ተወጣው ፍጆታው ለሌላ የትንሙን ማቃኛ ይፍጠር ሌላ መላ ብዙ አንጻር አይነበር እኔ በሕይወቴ እየተደቀነ ሲጋረድ ተፊቴ ልከላው ብሞክር ክፉ ክፉነ የእናቴን መከራ እሾህ ጉልጥምቱነ የሐዘን ጥቃቷን እያወቀው ልቤ መከራዋን መክላት ዳር ዳሩን ቀንጥቤ ሐቅሙ በላይ ነገር ተስኖት አካሌ የገደል ስር ጩኸት ሆኖበት ቀበሌ ዝም ብሎ ማዳመጥ ጊዜው እስኪለግስ ሳይወድ በግዴታ ይኸው ሲታገስ ይህን ሁሉ እያየው ስኖር በንጉርጉሮ አጥንቴን ሰበረው የኔ እናት እሮሮ እኔ እንደዚህ ሆኜ ገባሁ ከመቃብር ልጅ ትውለድ እናቴ የሚያደርሰው ከዳር ይህንን ተናግሮኝ ልጅሽ ጥሎኝ ሄደ ሌላ እንዳልጠይቀው ዛር ሆኖ ነጎደ አላርፍ እንኳን ብሎ ከመቃብር ገብቶ አጥንቱ ነገረኝ ይህን አፋውጥቶ ሐዘንተኛ እናቴ ሐዘንሽ ቢበዛ ሐዘንተኛ እናቴ ጭንቅሽ አንሰፍስፎኝ ገባ በጉልበቴ ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሐበሻ ጀብዱ በአዶልፍ ፓቭለሳክ ተጽፎ በተጫነ ጆበሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት ክፍል 10
ከመቀሌ ተነስተው ወደ ደቡብ የሚበሩት እነዚህ አውሮፕላኖች ያስተላለፍ አንድ አውሮፕላን ከፊት ሆኖ ከጀርባው እንደ ክንፍ በተዘረጋ መልኩ 12 ቀጥሎ 6 ቀጥሎ 3 በመጨረሻ 5 ሆነው ነው የሚበሩት። ወዴት ነው የሚበሩት? ወደ ደሴ። ንጉሠ ነገሥቱ ከደሴ ድንኳናቸውን ነቅለው ወደ ኮረም ጉዞ መጀመራቸውን ሰምተናል። ወደ አዲስ አበባ። ወደ አዲስ አበባ ከሆነ አዲስ አበባ የአውሮፕላን የቦምብ ድብደባ ፍጹም ዝግጁ አልነበረችም። 27 የውጊ አውሮፕላኖች ለግዳጅ ተሰማርተዋል። ጣሊያኖች ለመጀመሪያ ጊዜ እንዲህ በአንድ ጊዜ ይህን ያህል የውጊያ አውሮፕላኖች ለአንድ ድርጊት ሲያሰልፉ መቼም ለከፍተኛ ድርጊት መሆን አለበት። ብቻ ሁላችንንም የሆነ ነገር ወረረን። በእኔ ትዕዛዝ አንዱ ቴሌግራፊስት ቴሌግራፍ ከማስተላለፊያው መሳሪያ አጠገብ ቁጥጥ ብሎ የቴሌግራፉን ቁልፍ ተጫነው። ወዲያው የኤሌክትሮማግኔቱ ሞገድ በአየር ላይ መንጎድ ጀመረ። የውጊያ አውሮፕላኖችን ቀድሞ አዲስ አበባ መድረስ አለበት። ቲቪ አዲስ አበባን መጥሪያ ምልክታችን ነበረች። ወዲያው ቴሌግራፊስቱ መልእክት መቀበያ ቦታ ላይ ተቀምጦ አዲስ አበባ ይመልስ እንደሆነ መጠባበቅ ጀመረ። የኛ መቀበያ ማጫመቻችን ደንቁሯል። የመቀበያው መሳሪያ ድንጋይ አልቋል፣ ሞቷል። አዲስ አበባ ያለው ቴሌግራፊስት በቦታው ተቀምጦ እንደሚሰማን ተስፋ ከማድረግ በስተቀር ሌላ አማራጭ የለንም። መላክ እንችላለን። የመላኪያው መሳሪያ ዲናሞ በቤንዚን የሚሰራ ሞተር አለው። ያለማቋረጥ እየተጋገም ተጠንቀቁ ተጠንቀቁ፣ 27 አውሮፕላኖች ወደ አዲስ አበባ እየበረሩ ነው ብቻ ያለማቋረጥ ለግማሽ ሰዓት ያህል አስተላለፍ። እኛ ይህን ስናስተላልፍ የጠላት አውሮፕላኖች ኮረምን አልፈው ነበር። ብዙ ቆይቶ እንደሰማሁት አዲስ አበባዎች የእኛን ማስጠንቀቂያዎች በትክክል ሰምተው አውሮፕላኖችን ቢጠብቁም አውሮፕላኖቹ ድርሽ ሳይሉ ቀሩ። ከሁለት ሰዓት በኋላ አውሮፕላኖቹ እንዳስተላለፋቸው ወደ መቀሌ ተመለሱ። ሁለት አውሮፕላኖች ግን ይጎሉ ነበር። ተመተው ወድቀው ይሆን? ትናንት የጣሊያን ሬዲዮ ጣቢያ እንዳወራው በርካታ የጣሊያን ተዋጊ አውሮፕላኖች በአሸንጌ ሐይቅ አካባቢ በጉዞ ላይ የነበረውን የኢትዮጵያን ሰራዊት ክፉኛ እንደደበደቡት በጉራ አወራ። ማምሻው ላይ ከአዲሱ የደሴ ሬዲዮ ጣቢያ ጋር ግንኙነት አደረግ። ይቺ ሬዲዮ ጣቢያ የንጉሠ ነገሥቱ ሬዲዮ ጣቢያ መሆኗ ነው። የራዲዮ ጣቢያው ጦርነት ከተጀመረበት ቀን ጀምሮ ለመጀመሪያ ጊዜ የተቆለፈ መልእክት ለራስ ካሳ አስተላለፈች። በተቆለፈው መልእክቷም ንጉሠ ነገሥቱ በቅርቡ ወደ ሰሜን ጦር ግንባር ዘመናዊ መሳሪያ ከታጠቀው ጦራቸው ጋር በቤልጅየሞች የተረጠነውን የክብር ሰባቸውን ይዘው እንደሚዘልቁ አሳወቁን። ቀጥለውም 1500 የሚሆኑ የጉራጌ ተወላጆች ከደሴ ጀምረው ወደ ኮረም ያም አልፎ ወደ አሸንጌ ሐይቅ የሚወስደውን መንገድ ሌት ተቀን በመስራት ላይ መሆናቸውን ጨምረው አስረዱን። ሌሊቱን ሙሉ ጠንካራና ኃይለኛ መብራት ከታች ከጣሊያኖች የጦር ሰፈር በተወሰኑ ጊዜዎች ልዩነት ይበራብናል። ይኸው ዓይን የሚወጋ መብራት አልፎ አልፎ ወደ ድንኳኔም ዘልቆ ስለሚገባ መተኛ አልቻልኩም። በብዙ ትግልና ራስ ማባበል ሸዘብ አደረገኝ። ወዲያ በህልሜ ወደ ትውልድ ሀገሬ ቼኮስሎቫኪያ የገባሁ ወይም እዚያ ያለው ይመስለኛል። በጣፋጩ ህልሜ ብዙ ሳልገፋበት አስደንጋጭ የነጋሪ ድምፅ ቀሰቀሰኝ። ቀስ በቀስ አካባቢን ስቃኝ ገና በመንጋት ላይ መሆኑን ተረዳው። የነጋሪቱም ድምፅ ተነሱ፣ ድንኳኖቻችሁን ንቀሉ ነበር። አዎ እንዲህ ሳይነጋ በፊት ተነስተን ድንኳኖቻችንን ነቅለን ወደ መሸሸጊያችን ዋሻ መግባት አለብን። አለበለዚያ በአይን ተከትለው እንዳሞራ የሰማዩ ጌታ የሚሆኑት የጣሊያን አውሮፕላኖች ሲሳይ መሆናችን ነው። ይኸው ሰሞኑን መቀሌ ያሉት የጣሊያን ጀነራሎች የራስ ምታት የሆነው በመቶ ሺህ የሚቆጠረው የራስ ካሳ ጦር የገባበት መጥፋት ጉዳይ ነው። ከድንኳኔ ስወጣ ከድንኳኑ በራፍ ላይ ሁለት ድንቅ ነገሮች ገጠሙኝ። አንተኛው ብዙ ቀናት በኋላ በትልቅ ገበቴ አንበሳ ውሃ ሞልቶ አቀረበልኝ። ሰውነቴን ውሃ ይነካው ነው። መቼም አንበሳው ከኩለ ሌሊት በፊት መነሳት አለበት። ታች ወንዝ ወርዶ ይህን ውሃ እንድጠጣ ያመጣልኝ። አይ አንበሳው ነገር! ሁለተኛው ደግሞ ምንጊዜም ልረሳው የማልችለው የኢትዮጵያ ተራሮች እይታ ነበር። ተራሮች በነጭ ጉም ተሸፍነው ላይ ሰማዩ ጥርት ብሎ ላየሰው ያለሁበት ተራራ ጭድቅ ባለ ውቅያኖስ ውስጥ ያለ ትንሽ ደሴት ይመስል ነበር። ነጭ ጉም ሁሉንም ሸለቆዎች ስለሸፈናቸው አምባራዶም የተራራ ጫፍ ከውቅያኖስ ውስጥ የበቀለ ትንሽ ቋጥኝ ወይም ትንሽ ድንጋያማ ደሴት ይመስል ነበር። ያለ ወትሮው ፍጹም ጸጥ ያለ ሰላም ሰፍኖ ነበር። ገና አሁን ነው ዛሬ 14 ቀን መሆኑ የታወቀኝ። የፈረንጆች ገና ዋዜማ አዎ ዛሬ በመላው ዓለም ከዛሬ 2000 ዓመት በፊት የሰውን ልጅ ለማዳን የተወለደውን የእግዚአብሔርን የፈጣሪ ልጅ ኢየሱስ ክርስቶስ የልደት በዓል ይከበራል፣ ይታወቃል። አዎ ዛሬ በዓለም ባሉ ቤተክርስቲያናት ሁሉ ሰላም ለሰው ልጆች ሁሉ እየተባለ ይጸለያል። ሰላም ለሰው ልጆች ሁሉ! ታዲያ በእነዚህ በመቶ ሺህ በሚቆጠሩ ባላገሮች መካከል እንደ ሰው ልጅ የሚቆጠር ጠፍቶ ነው ሰላም የተነሱት? ጥቂት ፋሽስቶች በሙሶሎኒ እየተመሩ ታሪክ ለመጻፍ ስለተመኙ ብቻ ይሄ ሁሉ ሰው ማለቅ አለበት? አዎ ሙሶሎኒና ተከታዮቹ ታሪክ ይጽፋሉ። ግን እንደሚመኙት ሳይሆን የሚጽፉት ታሪክ በደም የተጨማለቀ በብዙ ሺህ የሚቆጠሩ የራሳቸውን ሰው ጭምር ያስጨፈጨፈ ምንጊዜም ቢሆን ማንም ይቅር የማይለውና ዓለም የማይረሳው ጥቁር ጠባሳ ታሪክ ነው። አሳፋሪ ታሪክ። ማታ በደጃዝማች አበራ ትንሽ ዋሻ ውስጥ እኔና ሁለቱን አውሮፓውያን ጓደኞችን አቶ ብራየር እና ኮሎኔል ኮሎኖቫሎቭን ጨምሮ ተቀምጠናል። በዋሻ ውስጥ በአንድ ትንሽ ሳጥን ላይ ነጭ ፎጣ ተነጥፎበት አንድ ቅጠል የሌላት ጭራሮ ላይ የተነደፈ ጥጥ በታትኖባት በመጠኑም ቢሆን የገናን ዛፍ የምታስታውስ ጭራሮ ተቀምጣለች። ጓደኛችን አቶ ብራየር በእውነት አስደንቆናል። ቀኑን ሙሉ ሲደክምባት ነው የዋለው። ሻማ በጦር ሰፈራችን ሲፈልግ ውሎ በመጨረሻ አንድ ቄስ ሁለት ጧፍ ስለለገሱት እነሱኑ አበራቸው። ደጃዝማች አበራ የራስ ካሳ ሁለተኛው ልጅ ለእኛ የፈረንጆች ገና አንድ በግ ስላረደልን አሽከሮች አበሳስለው እስኪያመጡት ድረስ ጠጃችንን ይዘን እየተጫወትን ነው። ደጃዝማች አበራ ከዚህ ግብዣ በተጨማሪ በኮባ ቅጠል ተቀሎ ስጦታዎች ሰጠን። በእውነቱ የአውሮፓውያንን ባህል አልረሳም። እኔ ልክ እንደ ሕፃን ልጅ እየወረቅ ስጦታዬን በመሳደፍ ከፈትኳት። አንድ ፓኮ ሲጋራ ነበረች። በዚህ ጦር ሜዳ አንድ ፓኮ ሲጋራ ከሚሊዮን ብር ይበልጣል። ከጨስኩ ሰነራርቼ ነበርና እየተጣደብኩ የመጀመሪያዋን ሲጋራ ለኮስኩ። ሁሉ ጊዜ በኋላ ነበር ሌሎች የደረሳቸውን ስጦታ ለመቃኘት ቀና ያልኩት። ሁላችንም ተመሳሳይ ስጦታ ነበር የደረሰን። ሁላችንም ከመጠን በላይ ተደስተን ነበር። ሁለቷን ፍሬ አከታትዬ ካጨስኩ በኋላ ነበር ለደጃዝማች አበራ ታላቁን ምስጋናዬን ያቀረብኩለት። እንዲህ በደጃዝማች አበራ ዋሻ ተቀምጠን ጠጃችንን እየጠጣን ሲጋራችንን እያጨስን ስንጫወት ሁላችንም በትዝታ በጣም ርቆ ወዳለው አገራችን ነጉደን ዘመዶቻችንን እያስታወስ በትዝታ ባህር ተዘፍቀን ነበር የፈረንጆች ገናን ያከበር ነው። እኛ እንዲህ በትዝታ ርቀን ከጦር ሰፈራችን ራስ ቀብሎ አልፎ አልፎ ዱ ዱ ዱ የሚሉ የተኩስ ድምጾች እንሰማለን። እዚህም የትግራይ ሽፍቶች ለዘረፋ ይመጣሉ። ምን ያርጉ? ጣሊያኖች በመሳሪያና በገንዘብ ይረዷቸዋል። ለዚህም መሰለኝ በደጃዝማች አበራ ዋሻ ደጃፍ ላይ ሁለት አነስ ያሉ መስረጃዎች እየተጠመዱ የትክራሽቶች ብዙ ጊዜ በደፈት እስከ ጦር ሰፈራችን እንብርት ድረስ ተልቀው ለመዝረፍ ሞክረዋል። ሽፍቶችን ከሌላው የባላገር ወታደር መለየት አስቸጋሪ ነው። ሽፍቶቹም ልክ እንደ ባላገሮቹ ወታደሮች ሁሉ የሚለብሱት ያደፈ ሸማ ነው። እና በመጀመሪያ እይታ ማንም ሰው ሽፍቶች መሆናቸውን መገመትም መለየትም አይቻለውም። በገናነት እንኳ በሰሜኑ የጦር ግንባር ሰላም የለም። ወዳበራዋሻ አንድ አሽከር እያለከለከ መጥቶ በነጠላው ጫፍ አፉን ሸፍኖ ለደጃዝማች አበራ በጆሮው የሆነ ነገር ሹክ አለው። አፍን በነጠላ በለበሰው ሻማ ጫፍ ሸፍኖ ማውራት የኢትዮጵያ ፕሮቶኮል ያስገድዳል። ምን ተፈጠረ ብዬ ጠየቅኩ። ደጃዝማች አበራ እንዳስረዳን የማለዳውን ጥቅጥቅ ያለ ጉም ተጠቅመው የጣሊያን ወታደሮች ወደ አፍጎላ መጠጋታቸውን፣ በአምባራዶን ተራራ ላይ ያለው የደጃዝማች ወንደሰን ጦር ድጋፍ እንደሚፈልግ፣ ቀጥሎም ሀቅ እንደማለት ብሎ ወንደሰን ምናልባት ጣሊያኖች ጥቃት ይሰነዝሩ ይሆናል ብሎ ስጋት ይዞታል አለን። ይሁን እንጂ በሚቀጥሉት ሁለት ቀናት ጣሊያኖች ጥቃት ሳይሰነዝሩ ቀሩ። ከዛ በኋላ ደጃዝማች ወንደሰን አባቱን ጥየቃ ወደ ሰፈር መጣ። ይህን የሰማነው ራስ ካሳ የላኩት አሽከር ወደ ዋሻው ማለትም ከፍተኛ መኳንንት ወደሚሰበሰቡበት ዋሻ በአስቸኳይ ደርሰን ከደጃዝማች ወንደሰን ፊት እንድንቀርብ ትዕዛዝ ያደርሰን ነበር። ለምን እንደተፈለግን ለማወቅ እየጓጓን በችኮላ ወደ ዋሻው አመራን። ከራሶቹ ዋሻ እንደደረስ ወጣቱ ደጃዝማች በጉጉት ያለ ትዕግስት እንደሚጠብቀን ተነገረንና ደጃዝማች ወንደሰን ወደ ተቀመጠበት ቦታ ከዋሻው በራ እልፍ ብሎ ዝቅ ወዳለው ቦታ ወረን። ደጃዝማች ወንደሰን እንደ ተቀመጠ በጉልበቶቹ መሃል መሬት ላይ የተደገፈ የሆነ ሞላላ ነገር ይዟል። የኔ ወታደሮች ይችን ነገር አንተተው ሰጡኝ አለ። የኢትዮጵያውያንን ባህል ማለት ሁለት ሰዎች ሲገናኙ ረዘም ላለ ጊዜ የሚለዋወጡትን ሰላምታ በመጣል በጉልበቶቹ መሃል ደግፎ የያዘውን ሞላላ ነገር አሳየን። ቦምብ ነው አለ ኮሎኔል ኮናቫሎቭ። ወዲያው ቦምቡን በአይኑ እየቃኘ በመቀጠል የት አደረጋችሁት ጭንቅላቱ ላይ ያለውን ድቡልቡል ነገር ማፈንጃውን ሲል ጠየቀ። ጉማት ግንድ የምትመስለው ነገር ሙሉ በሙሉ በቦምብ መርዝ የተሞላች ነች። ይሁን እንጂ የብረት ልብሷ በፈነዳች ጊዜ ወፍራሙ ብረት ወደ ብዙ ቁርጥራጭ ብረትነት በመለወጥ ነው ያገኘውን ሁሉ የሚገነጣጥለው የሚሰነጣጥቀው። የቦምቡ ወፍራም የብረት ካፖርን ይቀራል። ወጣቱ ደጃዝማች በብልጠት ይስቃል። ደጃዝማች ወንደሰን በጉልበቱ መሃል የያዘው ሞላላ ነገር ጣሊያኖች በአውሮፕላኖቻቸው የሚወረውሩት ቦምብ እንደሆነ አሳምሮ ያውቃል። ወዲያው ፊቱን ወደ አሽከሮቹ ሲያዞር ሁለቱ አሽከሮቹ የቦምቡን የብረት ልብስ አመጡለት። በሁለቱ አሽከሮች እየተረጃ ቦምቡን ወደ ልብሱ ሊከት ሞከረና የሆነ ነገር ትዝ ብሎት ወደ ኪሱ ገብቶ ቡጢ የሚያህለውን የቦምቡን ማፈንጃ ከኪሱ አወጣ። ወንደሰን በቀጥታ ማፈንጃውን በቦምቡ አናት ላይ እየሸረበ ካስገባ በኋላ ቦምቡን እንደነበረ ለመመለስ ትግሉን ሲቀጥል ትንሹ ደጃዝማች አበራ እንደቆመ ወንደሰን ሊፈነዳ ይችላል እኮ አለው። ትልቁ ደጃዝማች ታናሽ ወንድሙን በፌዝ መልክ እያየ ሳቃለና ሊፈነዳ ይችላል ያበራን ቃል ደገመና በመቀጠል ለምን አሁን ይፈነዳል ሲወረውሩ ያልፈነዳ አለና መግጠሙን ቀጠለ። ቀጥሎም እውነቱን ንገረኝ ካልከኝ ልንገርህና የኔ ሰዎች ያገኙት ከሳምንት በፊት ነበር። ካመጡት ቀን ጀምሮ ሁሌም ይዤው ነው የምዞረው። ደግሞ ሁለት ቀንና ሌሊት መከራዬን አይቼ ነው እንዲህ የፈታታሁት አለ በታላቅ ኩራት። ደጃዝማች አበራ ወደ ሰፈር ስንመለስ አንድ ምንጊዜም የማርሳውን የታላቅ ወንድሙን ግድየለሽነት አሳሰበኝ። ወንደሰን የማይገነዘበው ነገር ቢኖር እዚህ ዋሻ ውስጥ የቦምብ ቢፈነዳ በተመኑ ጦር ግንባር አሉ የተባሉትን ራሶች ደጃዝማቾች ሲታራሪዎች ያጣፋመቻሉን ነው። ብቻ ምን አለፋ ሰራዊታችንን ያለ መሪ ያስቀረው እንደሚችል አይገነዘብም አለኝ። ሁነቱን ነበር የቦምብ ሲያወሻ ቢፈነዳ ኖሮ ያንን ሁሉ የጦር አበጋዝ ባንድ ጉድጓድ ይቀብረው ነበር። ራችንም ያለመሪ የውጊያ ብቃቱና ወኔው ይወድቅ እንደነበር ትርትር የለውም። በኋላ እንደሰማሁት በደቡቡ የጦር ግንባር አንድ አሜሪካዊ ዶክተር የራስ ነሲቡ ጦር ዶክተር እንዲህ ከአንድ ካልፈነዳ ቦምብ ጋር ሲጫወት ፈንድቶበት ሞቷል። ምዕራፍ 22 የአውሮፕላን ቀብር። በሙጪ ተራራ ላይ እስከመሸግን ድረስ ጣሊያኖች ሰላም ይሰጡን ይመስላል። የጠላት ሰላይ አውሮፕላኖች በየቀኑ የተራራውን ጫፍ እየዞሩ የኢትዮጵያን ሰራዊት ቢፈልጉም የራስ ካሳን ጦር ሊያገኙ አልቻሉም። ይሁን እንጂ ደጃዝማች ወንድወሰንን እና የደጃዝማች ጨቡዴን ጦር በደቡብ ምስራቅ አምባራዶም የመሸገውን በየቀኑ ይደበድቡት ነበር። ጦርነቱ እንደተጀመረ ጣሊያን አብራሪዎች ይበሩ የነበሩት ከፍ ባለና አስተማማኝ በሆነ ርቀት ነበር። ቀስ እያሉ የኢትዮጵያ ሰራዊት የያዘው አሮጌና ኋላቀር አውሮፕላን መቃወሚያ ምንም ጉዳት እንደማያደርስባቸው ሲያዩ ዝቅ እያሉ መብረር ጀመሩ። መጨረሻዎቹ የታህሳስ ወር ቀኖች የጣሊያን አብራሪዎች ዝቅ ብለው በመብረር ትናንሽ ቦምቦች እየጣሉ በጫካ ውስጥ የሚሽለኮለከውን የገበሬ ሰራዊት አውሮፕላኑ ላይ በተጠመደ መትረየስ ይለቅሙት ጀመር። የጣሊያን አውሮፕላኖች 100 ሜትር በማይሞላ ከፍታ ላይ ዝቅ ብለው በሸለቆ ውስጥ ሳይቀር ይበሩ ነበር። ብዙ ጊዜ እንዲህ ዝቅ ብለው እየበረሩ ታች ቆላ ውስጥ ሲደበድቡ ይቆዩና ከፊታቸው ካለው ተራራ ጋር ከመጋጨታቸው በፊት አውሮፕላኑን ሽቅብ ያስነሱታል። አንድ ቀን ታዲያ ስድስት አውሮፕላኖች በዚሁ መልክ ዝቅ ብለው በመብረር ታች ቆላ ውስጥ ያለውን ሰራዊታችንን ሲደበድቡ ቆይተው አምስቱ የአውሮፕላኖቻቸው አፍንጫ ቀና አድርገው ሲበሩ ስድስተኛው አፍንጫውን አንስቶ ለመብረር ሲሞክር በቂቱ ዝቅ ብሎ ቀረ። ሁለተኛ ጊዜ ለመነሳት ሲሞክር የቀኝ ክንፉን ሰበረ። በዚህ ጊዜ የኛ ሰራዊት ጠመንጃውን እየተኮሰ ቆልቆል ሲንደረደር ምንጊዜም የማረሳውና እስክሞት ሊገባኝ የማይችል ነገር ተፈጠረ። አምስቱ አውሮፕላኖች ከመንገዳቸው ተመልሰው የወደቀውን ጓደኛቸውን ቆልቆል ሲያዩ ቆይተው አንደኛው በጣም ዝቅ ብሎ በመብረር በወደቀው አውሮፕላን ላይ ከመቶ ኪሎ ግራም ቦምብ በላይ አለበት። ሌሎቹም አራቱ አውሮፕላኖችም ልክ እንደ ጓደኛቸው ዝቅ ብለው በየተራ በመብረር በዚህ በወደቀ ጓደኛቸው ላይ የቦምብ ሸክማቸውን አራገፉበት። ማንሻው ላይ የአውሮፕላን ወደ ወደቀበት ቦታ ወረድኩ። ከዚያ ባለ ሶስት ሞተር አውሮፕላን ላይ የቀረ ነገር ቢኖር ጥቂት ቁርጥራጭ ብረቶችና እንደ ጎርፍ የወረደ ደም ብቻ ነበር። በኋላ ብዙ ተመሳሳይ ታሪኮችን ሰምቻለሁ። ታህሳስ 16 ቀን የጦር ሜዳ ከበሮዎች ይጎሰሙ ጀመር። ወደፊት መጓዛችን ነው። የተወሰኑ ግዴለሾችና ደፋሮች ገና ማምሻው ላይ ጉዞ ጀምረዋል። በጉዟቸው ላይ ነጭ ሸማቸውን ለብሰው ሲርመሰመሱ የጣሊያን አውሮፕላኖች ስላዩአቸው እነዚህ የተረገሙ ቆርቆሮዎች እየተመላለሱ የቦምቡን ዝናብ አወረዱባቸው። ከዚህ ክስተት ጀምሮ አውሮፕላኖቹ እየተመላለሱ በሙጃና በደብረ አይኒ መካከል ያለውን መሬት በተደጋጋሚ በትናንሽ ተስፈንጣሪ ቦምቦች ደበደቡት። ዋናው የራሶች ፎር ሁሉም ከመሸ በኋላ ነበር የሚጓዘው። ለጉዞ ይረዳው ዘንድ ተጣጥ ጀምረው ወታደሮች ብዙ ችቦችን ከስክታዎችን እየቀጠቀጡ ያፍሩ ነበር። ይህን ለረጅም ሰዓት የሚበራ ችቦ ለኩሶ ሌሊት የሚጓዘውን የኢትዮጵያን ሰራዊት ላየው ሶም የአይን ማራኪ ነበልባል የሚተፋ ዘንዶ ይመስል ነበር። እኛም የጦር ሰፈራችንን ለቀን የመጨረሻውን የራሶች ጦር ተከትለን መጓዝ ጀምረናል። ምንም እንኳ ጀንበር መጥበቅ ብትጀምርም ከኋላችን የቦምብ ፍንዳታዎች ድምፅ ሰማን። አምስት የጣሊያን አውሮፕላኖች ባናታችን ላይ በረው ሲያልፉ አብራሪዎቹ እንዴት እንዳላዩን ባላውቅም ለቀን የወጣነውን ሰፈር ነበር የሚደበድቡት። ሁለት ሰዓት ጉዞ በኋላም ጨረቃም ከተራራው ጀርባ ገብታ ስለተደበቀች በጨለማ መጓዝ ጀምረናል። ወይ ደግሞ የተከተልነውን የደጃዝማች አበራን ጦር ልንደርስበት አልቻልንም። እኛንም ያጀቡን ወታደሮች ችቦ አልነበራቸውም። አሁን ከተራራው ወርደን ወደ ሰፊው ሸለቆ እየገባን ነው። ከፊታችን በርከት ያሉ ወታደሮች ትንሽ አረፍ ብለውና በጉዞ ለመቀጠል ሰብሰብ ብለው እሳት እያነደዱ ተቀምጠዋል። ዋናው ጦር ከፊታቸው መጨረሻ እንደሌለው ዘንዶ እሳት እየተፋ ሲንዘገዘግ ከሩቅ ይታያል። ከፊት ለፊታችን ፈረሰኛ ጦር እየሄደ ነው። ከፈረሰኞች መሃል የወጣቱን የደጃዝማች አበራን ድምፅ ለይቼ አወቅኩት። አዎ እሱ ነው። እኔም ሆኔን ከሩቅ ሲለይ አይ ፈረንጆች እያለ ፈረሱን አዙሮ መጥቶ ተቀበለንና ከፈረሰኛው ጦሩ ጋር ተቀላቅለን መጓዝ ጀመርን። ከፈረሰኛው የደጃዝማች አበራ ጦር ጋር ለሁለት ሰዓት ከተጓዝን በኋላ በዛሬው የጦር ሰፈራችን ደረስ። ልክ እኛ በጦር ሰፈር ስንደርስ ወታደሮች ጉዟቸውን አቁመው መተኛት ጀምረዋል። በደረቅ መሬት ላይ ሜዳ መሃል ላይ የደጃዝማች አበራ ድንኳን ቆሟል። እኛ ድንኳን ገና ፋዳ ነው። ምንም አይደለም። ሁላችንም በፈረሶቻችን ላይ ሁለት ሁለት ብርድ ልብሶች ጭነናል እና ያም በደረቁ መሬት ላይ ተኛን። ገና ሸለብ እንዳደረገን እነዚያ መከረኛ ከበሮዎች ይቆሰሙ ጀመር። ቶሎ ተነስተን መጓዝ አለብን። አሁን መንገዱ እየጠበበና አስቸጋሪ እየሆነ መጥቷል። ሽቅብ ወጥቶ እንደገና ቁልቁል መውረድ። ሰሞኑን የምንሄድበት መሬት ተመሳሳይ ነው። ጃዝማች አበራ አሁን ፈረሱን በበቅሎ ለውጦ ጦሩን እየመራ ወደፊት ገፈገፈ። እንዲህ በፍጥነት የሚገፈግፈው የደጃዝማች አበራ ፈረሰኛ ጦር ብዙም ሳይቆይ ከእይታችን ተሰወረ። ደጃዝማች አበራን ጦር ፍጥነት መያዝ አቅቶን እንዲህ በብዙ ሺህ አህዮችና የጭነት ከብቶች፣ እግረኛ ወታደሮች፣ ፈረሰኞች ብቻ በሺዎች በሚቆጠሩ ተዋጊዎች መሃል ብቻችንን ቀረን። ሁሉም ይቸኩላል። ለጊዜ ለመድረስና ጥሩ ምሽግ ለመያዝና ነክቶ እነዚያ የብረት አሞራዎች መጥተው ሳይደበድቡን ለመደበቅ። እንዲህ ስንጓዝ ገና ወደ ጦር ሜዳ ሰሞኑን ከደረሱ ወታደሮች መሃል ገባን። እንደገመትኩት አላወቁንም። አንዱ ወደ ኋላ ተመልሶ ልክ እንደሚሸጥ ከብት አገላብጦ ካየን በኋላ ወደ ሰራዊቱ ወደ ጓደኞቹ ተመለሰ። ሌላው ጠመንጃውን እያቀባበለ ባለንበት እንድንቆም አዘዘን። የት አባቱ ደሞ ፈረንጅ ጣሊያን የት አባቱ እያለ መቀበጣጠር ጀመረ። በዚህ መሃል አንድ ጥይት ተተኮሰ። ወታደሮቹ አንዱ መሳሪያው ባልቆበት ይሁን አውቆ ተኩሶብን እንደሆነ አላውቅም፣ ብቻ ጥይቱ ማንኛችንንም ሳይመታ አልፎ ሄደ። አሁን ሁኔታዎች ለኛ አደገኛ እየሆኑ ነው። ልክ እንደገመትኩት እነዚህ አዲስ ወታደሮች ሶስት ፈረንጆች አብረዋቸው እንደሚጓዙ አያውቁም። እናም ጣሊያኖች መስለናቸዋል። የድል ነገር ሆኖ አንድ ቲማም ሽማግሌ ሹም በፈረስ ሆነው ደረሱልን። የካሳ ፈረንጆች ናቸው፣ ተው ተው፣ የካሳ ፈረንጆች ናቸው እያሉ ያንን አዲሱን ጦር አረጋግተው ነፍሳችንን አድነው ጋቸውን ተከትለን እንድንጓዝ አደረጉ። የደጃዝማች አበራን ጦር እስክንደርስበት ሽማግሌውን ሹም ተከትለን ተጓዝ እስከ ጠዋት ጠዋት ደብረ አይላ በስተምዕራብ ያምባላጌ ወገብ ላይ ደረስ። ሳስካሳ በስተሰሜን በኩል ያሉትን የተፈጥሮ ዋሻዎች ሁሉ ይዘው ሰፍረዋል። አሁን ባለንበት ቀበሌ ብዙ የተፈጥሮ ዋሻዎች ባለመኖራቸው የደጃዝማች አበራ ጦር ምንም ዋሻ በሌለው ጫካ ውስጥ ምንም ድንኳን ሳይጥሉ በጋርዮች ስርዓተ ማህበር ጊዜ እንደሚኖሩ ሰዎች ሁሉ ዝም ብለው ጫካ ውስጥ ገብተው ሰፍረዋል። የጣሊያን አውሮፕላኖች በተደጋጋሚ እየዞሩ የኢትዮጵያን ሰራዊት ቢፈልጉም የእኛን የጦር ሰፈር ማግኘት አቅቷቸው እንዲሁ ሲዞሩ ውለው ወደ መቀሌ ተመለሱ። ምሽት ላይ የጦር ሰፈራችን በሰዎች ግርግር ተበጠበጠ። ቢቸግረኝ ከተኛውበት ተነስቼ በሰፈር ያገኘኋቸውን አንድ ሽማግሌ ባላምባራስ ምን ተፈጠረ ስል ጠየኳቸው። ጣሊያኖች እንጣሎን ያዟል እያሉ ጎራዴያቸውን ከወዲያ ወዲህ ያወናጭፋሉ። ተናደዋል፣ በጣም ተበሳጭተዋል። ወዲያው ባላምባራስ ወታደሮቻቸውን ሰብስበው በጨለማ ወደ ራስ ካሳ የጦር ሰፈር ገሰገሱ። ትንሿ የእንጣሎ ከተማ ከአምባራዶን በደቡብ ምስራቅ በኩል የምትገኝ ስትሆን አሁን እኛ ከሰፈርንበት የጦር ሰፈር 5 ኪሎ ሜትር በማይሞላ ርቀት ላይ ነች። ጠዋት በማለዳ ወደ እንጣሎ ገስግሶ ሄዶ የነበረው ሰራዊት ወደ ጦር ሰፈር መመለስ ጀመረ። ማታ ጣሊያኖች እንጣሎን ያዟት የሚለው ወሬ ውሸት ሆኖ ተገኘ። ወይም ይህን ወሬ ያመጣው ሰው ጣሊያኖች አፍጎላን ለመያዝ ሲገሰግሱ ያየ መሆን አለበት። ገና ከመንጋቱ በፊት ጣሊያን አብራሪዎች አይን እጅግ በሚደንቅ ሁኔታ ተሰወርን። 14 ቀን በፊት ራስጋሳ እያንዳንዱ ወታደር ከመንጋቱ በፊት ድንኳኑን ነቅሎ ወደ ጥሻውና ተራራው እንዲገባ ጥብቅ ትዕዛዝ ሰጥተው ስለነበር የራስ ወታደሮች ማለትም በድንኳን ውስጥ የሚተኙት መንጋቱ በፊት ድንኳኖቻቸውን ነቃቅለው ከደበቁ በኋላ ወደ ተገኘው ዋሻ ይገባሉ፣ አሊያም በየጥሻው ውስጥ ተበታትነው በመደበቅ ቀኑን ያሳልፋሉ። ለዚህም ነበር የራስን ጦር የጣሊያን አብራሪዎች ማግኘት ያልቻሉት። የጣሊያን ጠቅላይ ጦር አዛዥ ጦራችን እንዲህ በየቀኑ ወደ ሰሜን ተራሮች ወደ ተንቤን እየገሰገሰ መሆኑን ፈጽሞ አልገመተም። ከተንቤን ሆኖ መቀሌ ያለውን የጠላት ጦር ድባቅ ለመምታት መዘጋጀቱ ፈጽሞ አልመጣላቸውም፣ አልተገለጠላቸውም። አብዛኛው ተራው ወታደርና ብዙዎች ሹማምንት ሳይቀሩ ለምን ገና ከመንጋቱ በፊት ድንኳኖቻቸውን ነቅለው በዋሻዎችና በጫካዎች ውስጥ ገብተው መደበቅ እንዳለባቸው አልገባቸውም። አብዛኞቹ የመሰላቸው የጣሊያን አውሮፕላኖች በሚጥሉት ቦምብ ድንኳኖቻቸውን እንዳይቦጫጨቁባቸው ታስቦ የተሰጠ ትዕዛዝ አድርገው ነው የቆጠሩት። ለዚህም ማስረጃ የሚሆን አንድ አጋጣሚ ገጥሞኝ ነበር። ራስ ካሳ ልክ ሊነጋጋ ግድም ከድንኳን ወጥተው ከተወሰኑ ወታደሮቻቸው ጋር ወደ አንድ ዋሻ ይሄዳሉ። በጦር ሜዳ የቀሩ ወታደሮቻቸው የራስ ካሳን ድንኳኖች የግብሩን ድንኳን ሳይቀር ይነቅሉና በጫካ ውስጥ ይደብቃሉ። ጦራችን በሰፈረበት የጦር ሰፈር ሁሉ ሁሌም የማጠፋው የራስ ካሳ የድንኳን ቤተክርስቲያን ግን እንደቆመች ነው። ድርጊታቸው ቢገርመኝ የወታደሮቹን አለቃ ጠርቼ ለምን የድንኳኗን ቤተክርስቲያን ነቅለው እንዲደብቁ ወታደሮቹን እንደማያዝ ጠየቅኩት። የድንኳኗን ቤተክርስቲያን ለመገረም ጠይቀኝና በመቀጠል ይሄ የእኛ ጉዳይ አይደለም ጌታው፣ ቤተክርስቲያኗ የእግዚአብሔር ንብረት ናት። እግዚአብሔር የራሱን ንብረት ይጠብቃል እና እግዚአብሔር የራሱን ንብረት መጠበቅ ካልቻለ እኛ ተራሟቾች ምን ማድረግ ይቻለናል? አለኝ። ብቻ ለረጅም ጊዜ እስኪገባው ድረስ ካስረዳሁት በኋላ ያችን የድንኳን ቤተክርስቲያን ነቅለው እንዲደብቁ ለወታደሮቹ ትዕዛዝ ሰጠ። እያንዳንዱ የኢትዮጵያ ጦር እርስ በርሱ የሚገናኝበት ሬዲዮ አልነበረው። ራስካታ ብቻ ናቸው አንድ ሬዲዮ ያለቻቸው። በዚህ ሬዲዮ ራስ አዲስ አበባና ደሴ ካለው የንጉሠ ነገሥቱ ጦር ጋር ይገናኛሉ። ይህም የራስ ግንኙነት የሚካሄደው ቤንዚን እስካለን ድረስ በመሆኑ ሰሞኑን ሬዲዮኗ ዝም ብላለች። የነበረንን 6 ቆርቆሮ ቤንዚን ተጠቅመን ጨርሰናል። ራስ ጋታ ደግሞ በአስቸኳይ ወደ ደሴ ለንጉሠ ነገሥቱ መልእክት መላክ ይፈልጋሉ። እንዲህ መላው ጠፍቶን እያለ በአጋጣሚ ራስዩም መጡና ችግሩን ጠየቁን። ሁሌም መላ አያጡምና ያለውን የቤንዚን ችግር ስንነግራቸው ረዳታቸውን ጠርተው ጣሊያኖች መቀሌ ቤንዚን እንዳላቸው ጠየቁት። እንዴት አራ ብሎ መለሰላቸው ረዳታቸው ልጅ ተርዳ። ልጅ ተርዳ እስከ ቅርብ ጊዜ ድረስ አስመራ ቆንስል ሆኖ ሲሰራ ቆይቶ ጦርነቱ ሲጀመር አካባቢ መቀሌ ተመልሶ የራስዩም አማካሪ ሆነ። ራስዩም ቤንዚን ጣሊያኖች መቀሌ እንዳላቸው ሲያውቁ ፊታቸው በደስታ እየበራ ሳቅ ብለው 2 የመቀሌ ልጆችን አሰርተው ቤንዚን ይዘው እንዲመለሱ አዘው ላኳቸው። 2 ወጣት ወታደሮች መቀሌ ተወልደው ያደጉ የመቀሌ አራዶች ስለነበሩ የጣሊያንን ዘቦች በቀላሉ ሸዋውደው መቀሌ መግባት እንደሚችሉ ብዙ ጓደኞቻቸው እያሞጋገሱ እኛንም አጽናኑን። በሁለተኛው ቀን አንዱ የመቀሌ ልጅ አንድ ጀሪካን ቤንዚን ይዞ ሲመለስ፣ ሁለተኛውን ልጅ ጓደኛውን ግን ጣሊያኖች ይዘውት በጥይት ደብድበው እንደገደሉት አረዳን። አሁን መልእክት መላክ እንችላለን። ከራስ ምሩ ጋር ማለትም በሰሜን ምዕራብ በኩል በአድዋና አክሱም መካከል የጣሊያንን ጦር ከሚወጋው ከ3ኛው የኢትዮጵያ ሰራዊት ዋና አዛዥ ጋር ራስ ካሳ የሚገናኙት በጣም ኋላ ቀር በሆነው በጥንቱ የፖስታ መልእክተኛ በኩል ነበር። በኢትዮጵያ የዘመናት ታሪክ ፖስተኛ እንደ ቅዱስ የሚቆጠርና በእንጨት ባልዳ ላይ ተክቶ በጉዞ ላይ ከፍ አድርጎ የሚይዛትን መልእክት ከያዘ በጠላት መሬት ላይ ቢሄድ እንኳን ፖስተኛውን የሚነካው ሰው አልነበረም። አሁን እንዲህ ዘመን ተለውጦ ከኛ የጦር ሰፈር በሩጫ ከአራት ቀን በኋላ ከራስ ምሩ ዘንድ የሚደርሰውን መልእክተኛ ተዋጭ የትግራይ ሽፍቶች እየገደሉ መልእክቷን በይሁዳ ሽልንጎች ለጣሊያኖች መሸጥ ጀምረዋል። ሌሎችም የኢትዮጵያ ክፍሎች አስተማማኝ አይደሉም። ጣሊያኖች በሚያጎርሷቸው ጉርሻ ልባቸው ያበጠ ሽፍቶች ለወታደሮቻችን የሚመጣውን ማንኛውንም ነገር መንገድ ላይ እየጠበቁ ይዘርፋሉ። እኛም ለግል ጉዳይ የምንጠቀምባቸውን ቁሳቁሶች ከጨረስ ቆይተናል። እነዚህን ቁሳቁሶች ከአዲስ አበባ ለእኛ ለማስላክ ራስ ካሳ አሁን ከአቅማቸው በላይ አስቸጋሪ ነው። እንዳንጨነቅና እንዳንቸገር የምንፈልገውን ነገር ሁሉ በገዛ ፍላጎታቸው ራስዩም መንገሻ ያሟሉልናል። እርሳስ፣ ወረቀት፣ ሲጃራና ሌሎች ነገሮች ለራስዩም የመቀሌ ልጆችን ጠርተው ማዘዝ ብቻ ይበቃል። እንዴትና ከየት ነው የሚያመጡት? ከጣሊያን የጦር ሰፈር ከመቀሌ። በዚህ መልኩ ሳያውቁት የጣሊያን የጦር ሰፈሮች የኢትዮጵያ ሰራዊት ቀላቢዎች ሆነው ነበር።
ከራስ ካሳ ጀርባ ቆሞ የነበረ የራስ ካሳ የክብር ዘብ አለቃው ቀኛዝማች አበበ ከራስ ካሳ ምንም አይነት ትዕዛዝ ሳይጠብቅ ከዋሻው ቤተክርስቲያን በመውጣቱ እነዚያ አስደንጋጭ ጥሩምባዎች ጩኸታቸውን ለቀቁት። የጥሩምባዎችን የማስጠንቀቂያ ጩኸት የገደል ማሚቴዎች እየተቀበሉ ሲያስተጋቡት በጣም ርቆ ለሰፈረውም የኢትዮጵያ ሰራዊት ሁሉ ይሰማ ነበር። በየቦታው ተቀምጠው እስካሁን ፀሐይ ይሞቁ የነበሩ ወታደሮች በፍጥነት መሳሪያቸውን ከየጣሉበት ስርቻ እያወጡ ማቀባበል ጀመሩ። በተወሰኑ ደቂቃዎች ልዩነት ከቤተክርስቲያኑ ፊት ለፊት ያለውን ትንሽ ዳገታማ ሜዳ በብዙ ሺህ የሚቆጠሩ የሚሸልሉ የሚፎክሩና በወኔ የሚንቀጠቀጡ ወታደሮች አጥለቀለቁት። ጦርመጣ ጦርመጣ እያለ አንዱ ካንዱ እየተቀባበለ ያስተጋባል። ሚፎክሩ ተጣደረች በዛሬው ውሏቸው ስንት የጣሊያን ወታደር አንገት እንደሚቀነጥሱ ጮክ ብለው እየፎከሩና እየሸለሉ እየጮሁ ቁልቁል ወደ ጦር ሜዳ ተንደረደሩ። አንድ ከታች ከጦር ሰፈር የመጣ መልእክተኛ እንደተናገረው ጣሊያኖች ገስተው ወደ ደብራምባ ተቃርበዋል። በደብራምባ ያለው ያበራ ጦር ብቻ ነው። በጦር ሜዳ መነጽሬ እንደቆም እስከ ወራዩ ድረስ ያለውን የጦር ሜዳ መቃኘት ጀመርኩ። በትክክል ባለነጩ ሸማ ኢትዮጵያ ወታደር ከፋሽስቱ ወታደር ለይቼ ማየት ይቻለኛል። ወታደሮቻችን በድፍረትና በታላቅ ወኔ ወደፊት ይገፋሉ ይሮጣሉ። የመጀመሪያው ረድፍ ገና ሳይተኩስ ይረግፋል። በመድፍና በመትረየሶች እየታገዙ ጣሊያኖች የኢትዮጵያውን ሰራዊት ከርቀት እየመቱት እነሱም ወደፊት ይገፋሉ። ይህም አልበቃ ብሎ እነዛ አውሮፕላኖች ከመቼውም ጊዜ በላይ በጣም ዝቅ ብለው ምናልባትም የአውሮፕላኖቻቸው ጎማ የኢትዮጵያን ወታደሮች አናት እስኪነካ ድረስ ዝቅ በማለት በመትረየሶቻቸው የእኛን ጦር ያረግፉታል። ነጩ ጎርፍ የወደቀውን የጦር ሜዳ ጓዱን እየዘለለ ወደፊት ይነጉዳል። አንድ ሲወድቅ ሌሎች አስሮች እየተተኩ አስሮች ሲወድቁ ሌሎች አምሳዎች እየተተኩ የጣሊያንን ጦር እንደ ደራሽ ውሃ አጥለቀለቁት። የኢትዮጵያ ሰራዊት ከጎኑና ከፊቱ የሚወድቀውን የጦር ሜዳ ወንድሙን እየዘለለ ሲጓዝ ከላይ ከተራራው ጫፍ ሌሎች በሺ የሚቆጠሩ ተዋጊዎች ድንጋዩን እየዘለሉ እየፎከሩና እየሸለሉ ወርደው ተቀላቀሉ። የማያልቅ የሰራዊት ጎርፍ። ራስካሳ ተዋጊ ወታደሮቻቸውን ሲያዩ ፊታቸው በደስታ ፈካ። ራስካሳ ወደኔ ዞር ብለው አየህ ጌታው ኢትዮጵያዊ እንዲህ ነው የሚዋጋው አሉኝ። እና ቀጥለው እያንዳንዱ ኢትዮጵያዊ ሲወለድ ጀምሮ ጀግና ተዋጊ ነው። አንዴ ውጊያ ውስጥ ከገባ በዚህ ምድር ላይ ምንም የሚያቆመው ኃይል የለም አሉኝ። የኢትዮጵያ ወታደር እታች በጦሩ ሜዳ በጦሩ የጠላቱን ደረት እየሰነጠቀ በጎራዴው አንገት ሲቀላ እያሳዩኝ፣ የተወሰኑ ወታደሮች በቡድን በቡድን እየሆኑ ከጽኚ ወንዝ ዳርቻ የቆሰሉ የጦር ሜዳ ወንድሞቻቸውን በእንጨት ቃሬዛ እየተሸከሙ ሽቅብ ወደ ጦር ሰፈራችን ይወጣሉ። እነዚሁ በቃሬዛ ቁስለኛ ተሸክመው ወደ ጦር ሰፈራችን በመቃረብ ላይ ያሉ ወታደሮች ከርቀት ጣሊያኖች ሸሹ፣ ጣሊያኖች ሸሹ እያሉ በታላቅ ደስታ ወደኛ ይጮሃሉ። ይህን አስደሳች ዜና አንዱ ካንዱ አፍ እየተቀበለ ሲያስተጋባ በጣም ርቀው የሰፈሩት ሴቶች ከልጆቻቸው ጋር ሆነው ባሎቻቸውን ከጦር ሜዳ እስኪመለሱ ድረስ እንጀራ እየጋገሩ ወጥ እየሰሩ በታላቅ ትዕግስት የሚጠብቁት እናቶች ሳይቀር ሰምተው እልልታቸውን አቀለጡት። ከሰዓት በኋላ ላይ የደጃዝማች ኃይሉ ከበደ መልእክተኛ ከራስ ካሳ ፊት ቀርቦ መልፋ ላይ ከሶስተኛው የጣሊያን ክፍለ ጦር ጋር የሞት ሽረት ትግል የሚያካሂደው የደጃዝማች ኃይሉ ከበደ የደጃዝማች ወርቅነህና የበጅሮን ለጥ ይበሉ ጦር ለድል ቢቀረብም ጣሊያኖች በአዲስ ዙሃባና ባባሪ ያላቸው ጦር አስከትለው እየመጡባቸው ስለሆነ ሳይከበቡ በፊት ራስ ካሳ ጦር እንዲልኩላቸው እርዳታ እንደሚጠይቁ አስረዳ። ወደ ደብራምባ ገፍቶ የመጣውን የጠላት ጦር የአባትና ልጆቹ ጦር የካሳና የልጆቻቸው ወንድወሰንና በራ ወታደሮች ብትንትናቸውን አውጥተው ስላባረሯቸው ራስ ካሳ ከጦራቸው ቀንሰው በደጃዝማች ወንድወሰን መሪነት ለሁለቱ ደጃዝማቾች ተጨማሪ ኃይል ላኩላቸው። የማርሻል ባዶሪዮ የውጊያ ስልት ማለት የራስ ካሳን ጦር ቆስቁሶ ከመሸገበት አስወጥቶ ወገቡን ሰርፕሮ ለመበታተንና ዋናው ጦር የአባሪን ገደል በቀላሉ እንዲያልፍለት ያቀደው ሳይሳካለት መቅረት ብቻ ሳይሆን ጦሩ እጅግ በጣም ከፍተኛ የሚባል ጉዳት ደረሰበት። አሁን ጦራችን በሶስት የጦር ሜዳዎች ተከፋፍሎ ስለሚዋጋ የጦር ሰፈራችን አብዲያዲ ወታደር አልባ ሆናለች። ይሁን እንጂ የጣሊያን አውሮፕላኖች እንዲህ ባዶ የሆነችውንና በአብዛኛው ሴቶችና ሕፃናት የመሸጉባትን አብዲያዲን ፍጹም አረመኔያዊነት በተሞላበት መልኩ በቦምብ ደበደባት ነዚህ የቆርቆሮ ቆራዎች አብዲአብዲን እየዞሩ በትላልቅና በትናንሽ ቦምቦች ደብድበው ይሄዳሉ በቦምቡ ፍንዳታ የተነሳው አቧራ ገና ባየር ላይ ተበታትኖ ሳይጠፋ ደግሞ ሌሎች መጡና ይደበድባታል በዚህ መልኩ 6 አውሮፕላኖች መጥተው አብዲአብዲን ደብድበው ሲመለሱ ሌሎች 7 አውሮፕላኖች መጥተው ሲደበድቡ ውለው ሲሄዱ ሌሎች እየመጡ እየደበደቡ በዚሁ አረመኔ ተግባራቸው እስከ ጀንበር መግቢያ ድረስ ቀጠሉበት በደጃዝማች ወንድረሰን የሚመራው የራስ ካሳ ጦር መልፋ ከመሸ በኋላ ሲደርስ የደጃዝማች ኃይሉ ከበደና የደጃዝማች ወርቅነህ ጦር በጣሊያኖች ዘመናዊ ጦር በብረት አጥር ተከቦ ይደበደብ ነበር የነዚህ ሁለት ደጃዝማቾች ጦር በጣሊያኖች የብረት አጥር ተከቦ ማምለጫ በሌለው ወጥመድ ውስጥ ገብቶ እየተደበደበ እጅ ሳይሰጥ ወጥሮ ሲከላከል አመሸ በዚህም የመከላከል ውጊያ ደጃዝማች ወርቅነህ ክፉኛ ቆሰለ በሁለተኛው ቀን የጣሊያን ጦር እንደገና ኃይሉን አሰባስቦ ከወራዩ ተነስቶ የሁለተኛ ጊዜ ወደ ደብረ አምባ በመዝለቅ ጥቃት ሰነዘረ ዛሬም በጽኚ ወንዝ ዳርቻ ወንድ ለወንድ እጅ በእጅ ቅልጥ ያለ ውጊያ አደረጉ ኢትዮጵያውያን ጀግኖች በታላቅ ጀግንነት የጣሊያን መትረየሶች ሳያግዳቸው ጦራቸውን እየሰበቁ ወራሪያቸውን እየመዘዙ እየፎከሩና እየሸለሉ በታላቅ የጀግንነት ወኔ እየጮሁና እያጓሩ ዘለው ከጣሊያኖች መካከል በመግባት የፋሽስቱን ጦር ወታደሮች በጦራቸው እየሰነጠቁ በጎረዴያቸው አንገቱን እየቀሉ መድረሻ አሳጡት ረፈድፈድ እንዳለ ኢትዮጵያውያን ጀግኖች የጣሊያኑን ጦር ከደብረ አምባ ገደል ስር አስጠግተው በመክበብ ማምለጫ አሳጥተው ጠዘጠዙት እንዲህ መግቢያ አጥቶ በእያንዳንዷ ደቂቃ ሞቱን እየጠበቀ ተስፋ ቆርጦ የቀዘነውን የፋሽስት ጦር ከታች ከወራዩ 3 ታንኮች መትረየሶቻቸውን ከርቀት እያንጣጡ ቢረዱት ወደፊት ገሰገሱ እነዚህ 3 ታንኮች የኢትዮጵያውያን አሮጌ ጠመንጃዎችና ጥይት ሳይበቃቸው ፊታቸው ያለውን ሁሉ እያጨሉ የሚሄዱ ብረቶች የሚያግዳቸው ጠፍቶ ወደፊት ገሰገሱ ድል በእጃቸው ገብቶ የነበሩት ብቸኞቹ የኢትዮጵያ ጀግኖች እነዚህ ታንኮች በሚተኮሱ የመትረየስ ጥይቶች መውደቅ ጀመሩ በዚህ ክስተት እድል ፊቷን አዙራ ድል ለጣሊያኖች የገባች መሰለች እንዲህ አንጎል በሚያደርግ ጦርነት ኢትዮጵያውያን ባሮጌ ጠመንጃቸው በጦርና በጎራዴያቸው ባንድ ወገን ፋሽስቶቹ ደግሞ የዘመኑን ዘመናዊ የጦር መሳሪያ ታጥቀው ይሄ ማነሰ ተብሎ በታንክ በመታገዝ በሚተዛዘዙበት ወቅት የሚረክፉትን የኛን የጦር አባሎች ሳይ ድል በእጃቸው ገብቶ የነበሩት ጀግና ኢትዮጵያውያን በሶስቱ ታንኮች ኃይል የሚረቱ መሰለ እንዲህ ድል ለጣሊያኖች የሆነ በመሰለበት ሰዓት አንድ ሽማግሌ ሹም ፊቱን አዙሮ ወደ ታንኮቹ ሲሮጥ አየው ሽማግሌውን ሹም ያዩ በርካታ ኢትዮጵያውያን ጀግኖች ተከተሉት ሽማግሌው ሹም መጀመሪያ ላይ 100 የሚሆኑ ሲከተሉት መቶዎቹን በሺ የሚቆጠሩ ይከተሉ ጀመር እንዲህ ወደ ታንኮቹ የሚሮጣውን የመጀመሪያ ረድፍ ጀግኖች የጣሊያን ታንኮች ከሩቅ ወደ መሬት ያስተኛቸው ጀመር ጣሊያን ታንኮች ጥይት ተመቶ በወደቀ አንድ ወታደር 10 ሌላ ጀግኖች እየተተኩ የወደቀ ጦር ሜዳውን ድማቸውን እየዘለሉ ወደፊት ገሰገሱ የጣሊያን ታንኮች ያለማቋረጥ በግድያ ተግባራቸው ቢቀጥሉም በታንኮቹ ዙሪያ የወደቁ ኢትዮጵያውያን ጀግኖች ሬሳ ቢከመርም ይሄ ጀግኖቹን ወደ ኋላ ሳያደርግ ጀግኖች አሁንም የወደቁ የጦር ሜዳ ጓዶቻቸውን እየዘለሉ ወደፊት ገፉ አሁን አንዳንዶቹ በጣም ወደ ታንኮቹ ተጠግተው ቀዳዳ እየፈለጉ አነጣጠው ለመተኮስ ሲሞክሩ ረት ለበሶቹ ታንኮች በጀግኖቹ ላይ ያለምንም ርህራሄ እየወጡባቸው ወደፊት ገሰገሱ የተንቤን ሙቀት ታንከኞቹን የላይኛውን መግቢያ በር እንዲከፍቱ አስገድዳቸው ይህንንም ሰፍቲ ቀዳዳ ያዩት ጀግኖች ጦራቸውን ሰብቀው በመሄድ ላይ ባለው ታሪክ ላይ እየዋጠጡ ወጥተው ወደ ውስጥ ወደ ታንኩ ጓዳ መወርወር ጀመሩ ከጥቂት ደቂቃዎች በኋላ የመጀመሪያው ታንክ ድምጹን አጥፍቶ ቆመ። መትረየሶቹም ጸጥ ረጫሉ። የመጀመሪያውን ታንክ እጣ ፈንታ ያዩት ሁለቱ ታንኮች ፊታቸውን አዙረው ወደ ጦር ሰፈራቸው ወደ ወረዩ መፈርጠጥ ጀመሩ። በሽሽት ላይ ካሉት ሁለቱ ታንኮች አንዱ የተንቤን አሸዋማ መሬት ከዳውና በተንቤን አሸዋ ታስሮ ሲያጓራ፣ አሁንም በርካታ ነጭ ሸማ ለባሽ ጀግኖች ከታንኳናስ ላይ ወጥተው ጦራቸውን ሰብቀው ሲወረውሩ ታንኩ እየየውን አቆሞ ጸጥ አለ። ሶስተኛው ታንክ ሮጦ አመለጠ። ኢትዮጵያውያን ጀግኖች አንድ ሰዓት ባልሞላ ጊዜ ውስጥ በባዶ እጅ በጦርና በጎራዴ ሁለት በዘመኑ አሉ የተባሉ ታንኮችን ማረኩ። ምንም እንኳ ለሁለቱ ታንኮች ከ200 በላይ ውድ የኢትዮጵያ ጀግና ልጆች ሕይወት ቢሰዋም ታንኮቹን በእጃቸው አስገቡ። በዚህ መሃል ባገኘው መንገድ ሁሉ እግሬ አውጪኝ የሚሸሸውን የጣሊያን ወታደር ኢትዮጵያውያን ጀግኖች እያባረሩ በገባበት ጉድጓድ እየገቡ አንገቱን ይቀሉት ጀመር። እንዲህ የጣሊያኑ ፋሽስት ጥቁር ሸሚዝ ለባሽ ጦር እየሸሸ በጥሩ ሁኔታ ወደ ተገነባው የጦር ምሽጉ ወረዩ እየገባ ሲሸሸግ፣ ኢትዮጵያውያን ጀግኖች የወረዩን ምሽግ ሰብረው በመግባት ጦራቸውን እየሰበቁ ወረዳቸውን እያወናጨፉ መሃሉ ሲገቡ ምሽጉ የነበረው የጣሊያን ጦር የደገነው መትረየስ ፋይዳም ስላልነበረው መትረየሱን ጥሎ በጠመንጃው አፈሙዝ ላይ በሰካው ሳንጃና ከሽጉጦቹ የሚተኩሳቸው ጥይቶች መከላከል ጀመረ። በእጅ ለእጅ ውጊያ ወደር የማይገኝላቸው ጀግኖቹ የኢትዮጵያ ልጆች የጣሊያንን ሰራዊት መድረሻ አሳጡት። የወረዩ ውጊያ በኢትዮጵያውያን ድል አድራጊነት እንደተፈጸመ ከብዙ ሺህ የጣሊያን ሰራዊት ውስጥ ወደ 300 የሚሆኑ ብቻ ቀርተው እነሱም ለሚቀጥሉት ሁለት ቀናት ሲከላከሉ ቆይተው በመጨረሻም በሺዎች የሚቆጠሩት ጓዶቻቸው እጣ ደረሳቸው። ይህ በእንዲህ እንዳለ ደጃዝማች ኃይሉ ከበደን፣ ደጃዝማች ወርቅነህንና በጅሮንድ ለጥይበሉን ሊረዳ ወደ መልፋ የወረደው ደጃዝማች ወንዶሰን የጣሊያኖችን የብረት አጥር ሰብሮ በመግባት የደጃዝማች ኃይሉ ከበደንና ደጃዝማች ወርቅነህን ጦር እየረዳ ከአዲስ አበባ የመጣውን የጣሊያን ጦር እንዳልነበር አድርጎ አደቀቀው። በድል የተረፈው የጣሊያን ጦር ከአባሪ ፈርጥ ስር ከሚሸሸው ጦር ጋር ተቀላቀለ። ከነዚህ ድሎች በኋላ ኢትዮጵያውያንን የሚያግዳቸው ኃይል ጠፍቶ በሶስተኛው የጣሊያን ክፍለ ጦር ላይ ዘመቱበት። ምንም እንኳ በሁለቱም ወገን የተሰለፈው የወታደር ቁጥር ተመጣጣኝ ቢሆንም ጣሊያኖች ከታጠቁት ዘመናዊ መሳሪያ ጋር በባዶ እግሩ እየሮጠ አሮጌ ጠመንጃ፣ ጋሻና ጦር ከታጠቀው የኢትዮጵያ ጦር ጋር ማወዳደር ግን ፈጽሞ አይቻልም። ውጊያው እስከ ምሽቱ ድረስ ቆየ። አንዳንድ የውጊያ አውድማዎች ባለቤቶቻቸውን ከአስር ጊዜ በላይ ለዋውጠዋል። ኢትዮጵያውያን መሃኖ የምትባለውን የጦርነት አውድማ መንደር ስድስት ጊዜ በእጃቸው አስገብተው ስድስት ጊዜ ተነጥቀዋል። በዚህ ጦርነት ከሁለቱም ወገን በሺዎች የሚቆጠሩ ወታደሮች ወድቀዋል። በመጨረሻ ኢትዮጵያውያን ጀግኖች የመሃኑን የጦር አውድማ መንደር ለሰባተኛ ጊዜ ተቆጣጥረው እጃቸው በማስገባት የቀረውንና በመሸሽ ላይ ያለውን የጣሊያን ጦር ጀግኖቹ እያሳደዱ ለወሬ ነጋሪ ሳይቀር ድራሹን አጠፉት። ማርሻል ባዶሊዮ በእንዲህ አይነት ሁኔታ የመጀመሪያውን የሽንፈት ካባ ተከናነበ።